ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 3 2014 ዓ.ም ዝግጅታችን ጀመረ። ዛሬ ምሽት ኢትዮጵያ ውስጥ ወጣቶች በሀገራዊ ጉዳዮች ላይ ጤናማ ክርክርና ውይይት እንዲያደርጉ ስለተቋቋመ መድረክ እንነግራችኋለን።
በተለያየ አቅጣጫ የሚያወያዩ ሀሳቦችን እያነሱ እንዲሟገቱና በሙግቱ እንዲሳተፉ የማድረግ እድል ነው የምንሰጠው እና የተለያዩ የርዕሰ ጉዳይ ሀሳቦችን ለይተናል።
መድረኩን ያዘጋጀው የመብቶችና ዲሞክራሲ እድገት ማዕከል ኃላፊ አቶ በፍቃዱ ኃይሉን ነው የሰማናቸው። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። የዕለቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሶማሊያ የተከሰተው ድርቅ ከፍተኛ የሰብአዊ ቀውስ ማስከተሉንና በሺዎች የሚቆጠሩ ሰዎችን ማፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። በሺዎች የሚቆጠሩ ሰዎች የደረቀ መሬታቸውን እየለቀቁ ለመሬት ውሃና መጠለያ የከብቶች ምግብም ፍለጋ እየተሰደዱ እንደሚገኙ UNHCR አስታውቋል። ላለፉት 3 የዝናብ ወራት ዝናብ ባለመዝነቡ ምክንያት እህሎች መበላሸታቸውንና እንስሳት መሞታቸውን የሶማሊያ ባለሙያዎች ተናግረዋል። ልጆች በግጦሽ መሬትና ውሃ ፍለጋ ቤተሰቦቻቸውን ለመርዳት ትምህርት ቤት መሄድ ማቋረጣቸውን የዩኤንኤችሲአር ቃል አቀባይ ቦሪስ ቸርሺርኮቭ ተናግረዋል። እንዲህ ያለ ሁኔታ ደግሞ ለግዳጅ ጋብቻ፣ ለቤተሰብ መለያየትና ወሲባዊ ጥቃት እንደሚያጋልጣቸው በድርቁ ምክንያት ከተፈናቀሉትም ግማሽ ያህሉ ሴቶችና ልጃገረዶች ለከፋ አደጋ መጋለጣቸውን ቃል አቀባዩ ጨምረው ተናግረዋል። የሩሲያ ወታደሮች በ25 ኪሎ ሜትር ርቀት በከበቧት በዩክሬን ዋና ከተማ ከኪቭ በስተሰሜን ምዕራብ ባሉ አካባቢዎችና በሌሎችም በርካታ ከተሞች ዛሬ ቅዳሜ ከባድ ውጊያ እየተካሄደ ነው። በብዙ የዩክሬን ከተሞች ለሊቱን የአየር ጥቃት እየመጣ ነው የሚሉ ማስጠንቀቂያ ደውሎች ተሰምተዋል። የሩሲያ የመከላከያ ሚኒስቴር ቫሲልኪም የተባለችው ከተማ አቅራቢያ ያለ የዩክሬን የአየር ኃይል የጦር ሰፈር አውድመናል ብሏል። አቅራቢያው ያለ የጥይት መጋዘንም ወድሟል ነው የተባለው። የሩሲያ ኃይሎች በዛሬው ዕለት ማሪዮፖል ከተማ የሚገኝ 80 ሰዎች የተጠለሉበትን መስጂድ አውድመዋል ሲል የዩክሬን የውጭ ጉዳይ ሚኒስቴር አስታውቋል። አንዳንዶቹ መስጂድ ውስጥ የነበሩት የቱርክ ሰዎች እንደነበሩ ተገልጿል። በኪቭ ሱሚና ሌሎችም አካባቢዎች ሰላማዊ ሰዎች ጥቃት ሳይደርስባቸው የሚወጡበት በርካታ ሰብአዊ ማስተላለፊያዎች ዛሬ የሚከፈቱ መሆኑ ተጠቁሟል። ዩናይትድ ስቴትስ እና አጋሮቿ ማዕቀቦች እየጣሉባት የምትገኘው ሩሲያ ጥቃቱን በዩክሬንም ምዕራባዊ ግዛቶች እያስፋፋች ሲሆን ዋና ከተማዋ ኪቭ ዙሪያም ኃይሏን እያጠናከረች መሆኗ ይስተዋላል። ስማቸው በይፋ ያልተገለጸ የዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣን በሰጡት ቃል ሩሲያ ምዕራባዊ ዩክሬን ውስጥ ኢላማዎችን መደብደብ እንደጀመረች አረጋግጠዋል። የዩክሬን ኃይሎችም የሩሲያን ጦር እየተከታተሉ በመጋፈጥ እያስጨነቋት ናቸው ብለዋል የዩናይትድ ስቴትሱ ባለስልጣን። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት አርብ በሰጡት መግለጫ ዝርዝር ውስጥ ሳይገቡ የጦር ኃይላችን ስትራቴጂያዊ ምዕራፍ ላይ ደርሷል ብለዋል። ሀገራችንን ነጻ ለማውጣት ምን ያህል ቀን እንደሚወስድብን አናውቅም፣ ግን ልናደርገው እንችላለን ብለዋል ዘለንስኪ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት የዩክሬን ፕሬዝዳንት ዘለንስኪን በስልክ እንዳነጋገሯቸው ዋይት ሀውስ አስታውቋል። ዩናይትድ ስቴትስ እና አጋሮቿ ሩሲያ በፈጸመችው ወረራ የበለጠ ዋጋ ለማስከፈል ሲለሚወስዷቸው እርምጃዎችም ገልጸውላቸዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካሜላ ሃሪስ በሮማኒያ ጉብኝታቸው ሲናገሩ የሩሲያ ፕሬዝዳንት ፑቲን ለግጭቱ ሰላማዊ መፍትሄ ለማግኘት ፍላጎት የላቸውም ሲሉ ተናግረዋል። ሩሲያ በወረራዋ ሲቪሎችን ኢላማ አላደረኩም በማለት ያስተባበለች ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የጦር ወንጀል ተፈጽሟል ተብሎ ለመደምደም ብርቱ ምርመራ የሚያስፈልግ በመሆኑ አስቸጋሪ ነው ማለታቸው ተጠቅሷል። ዩናይትድ ስቴትስ እና ሌሎች ሀገሮች የሩሲያን አድራጎት መመርመርና መመዝገብ ጀምረዋል ያሉት በተያያዘ ዜና የተባበሩት መንግስታት ድርጅት የጦር መሳሪያ ቅነሳ ጉዳይ ከፍተኛ ተወካይ ኢዙሚ ናካሚስቱ ትላንት በጸጥታ ምክር ቤት አስቸኳይ ስብሰባ ላይ በሰጡት ቃል ሩሲያ ያለምንም ማስረጃ ዩክሬን ውስጥ ባዮሎጂካዊና ኬሚካል መሳሪያ በዩናይትድ ስቴትስ ድጋፍ እየተሰራ ነው ስለምትለው የተባበሩት መንግስታት ድርጅት የሚያውቀው ነገር የለም ብለዋል። ዩክሬንና ዩናይትድ ስቴትስ የሩሲያን ወንጀላ አስተባብለዋል። ሩሲያ ከዩክሬኑ ጦርነት ጋር አያይዛ ያነሳችው ጥያቄ የኢራን ኒኩሌር ስምምነት ለማንሰራራት ቬና ላይ ሊጠናቀቅ የተቃረበው ድርድር ሊያደናቅፈው እንደሚችል ተነገረ። የአውሮፓ ህብረት የድርድሩ ሂደት ለጊዜው ይቋረጣል ብሏል። የአውሮፓ ህብረት የውጭ ፖሊሲ ጆሴፍ ቦሬል በትዊተር ገጻቸው ባወጡት ቃል ሲካሄድ በቆየው ድርድር የመጨረሻ ሰነድ ተጠናቆ የቀረበ ቢሆንም የሚቋረጠው በውጭ ምክንያቶች ነው ብለዋል። በመጨረሻም ሳውዲ አረቢያ ባለፈው 24 ሰዓት ጊዜ ውስጥ 81 ሰዎች ላይ የሞት ቅጣት መፈጸሟ ተገልጿል። 7 የመናውያንና 1 ሶሪያዊን ጨምሮ 81 ወንዶች ላይ የሞት ቅጣት የፈጸመችው ሽብርተኝነትና ተገቢ ያልሆኑ እምነቶች አድራጎቶችን ጨምሮ በተለያዩ ወንጀሎች የተከሰሱ ሰዎች ናቸው ሲል የሳውዲ ዜና አገልግሎት ዘግቧል። ባለፈው አንድ አመት ሳውዲ አረቢያ በሞት የቀጣቻቸው 67 ሰዎች ከዚያ በቀደሙት አመት ደግሞ 27 ሲሆኑ የዘንድሮ ከፍተኛ መሆኑ ተመልክቷል። የሀገር ደህንነት ሚኒስቴር ባወጣው መግለጫ ሰዎቹ ንጹሃን ወንዶች፣ ሴቶችና ህፃናትን ገድለዋል፣ አይሲስ፣ አልቃይዳና ሁቲዎችን በመሳሰሉ የሽብር ድርጅቶች ታማኝነት መግባትን የመሳሰሉ ወንጀሎች ፈጽመዋል ማለቱን የዜና አገልግሎቱ ጠቅሷል። አድማጮች፣ ለምሽቱ ዜና የተመደበው ጊዜ በዚህ አበቃ። ከቀሪ የቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ዮን ግርማ ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ተላልፈላችሁ የዛሬ ቅዳሜ መጋቢት 3 የምሽት ስርጭታችን ከአሜሪካ ድምጽ እየተደመጠ ይገኛል።
አብረን የሚሰሩትን ሰንዘራን ሻንቲ አዋጥላቸዋለሁ። እኔ ሻባለሙያ ነበርኩ ያኔ እዛ ሲሴት ከምትል ይሰራ እና ሻንቲ ማዋጣና ገቦ አለ እሱ እንደዛና
ወይዘሮ አትክልት ጃንካን የሰማናቸው የጾታዊ ጥቃት ሰለባ የሆኑ ሴቶች መጠለያ ስለሆነው ጣሊታ የተሰኘ ተቋማቸው ከተናገሩት የተወሰደ ነው። ቆየት ብለን ሙሉ ሐሳባቸውን እንሰማለን። አሁን ግን ወደ ቀዳሚው ዝግጅታችን እንሻገር። የብሔራዊ ምክክር ኮሚሽን እጩዎች እንዴት ተመረጡ? ለብሔራዊ ምክክር ኮሚሽን እጩነት ለመጠቆም ከ300,000 በላይ ሕዝብ እንደተሳተፈ ኢትዮጵያዊነት የዜጎች መብት ማስጠበቂያ የተባለ ድርጅት አስታውቋል። ድርጅቱ ኢትዮጵያዊነት ማንነትና ዜግነትን በወጣቶች ዘንድ ለማስፋፋት እንደሚሰራም ገልጿል። መለስካቸው አማሃ ዝርዝር አለው።
ዜጎች መብታቸውን ተጠቅመው በሀገራቸው የፖለቲካ ክንዋኔ ላይ ድርሻቸውን እንዲወጡ መስራቱን ኢትዮጵያዊነት የዜጎች መብት ማስጠበቂያ ድርጅት የተሰኘ የሲቪክ ማህበረሰብ ድርጅት አስታወቀ። የድርጅቱ ዋና ስራ አስኪያጅ አቶ ሞገስ በቀለ ለጋዜጠኞች እንዳስታወቁት ድርጅቱ በኢትዮጵያ ሕግ መሰረት በአገር በቀል የሲቪል ማህበረሰብ ድርጅትነት ከተመዘገበ ከአንድ ዓመት ተኩል ጀምሮ ራሱን እንደ ተቋም ለማዋቀር የተከናወኑ ስራዎችን ከመግለጻቸውም በተጨማሪ በወደፊቱ የሀገሪቱ የፖለቲካ ሕይወት ገንቢ ሚና እንደሚጫወት በሚጠበቀው ሀገራዊ ምክክር ኮሚሽን ምስረታ ላይ አከናውኛቸዋለሁ ያለውን ስራ ዘርዝረዋል።
ይሄ ሀገራዊ የምክክር ኮሚሽን ምስረታ ላይ በጣም ንቁ ተሳትፎ በማድረግ ዜጎች መብታቸው እንዲጠቀሙ መብቶቻቸው እንዲጠቀሙ በዚህ ላይ የነሱ ጉዳይ መሆኑን አበክረው እንዲያዩት በማድረግ ትልቅ ካምፔን ስናደርግ ነበር እና በዚህ ላይ ከ300,000 ሰው ያላነሰ የፌስቡክ ተጠቃሚ የተሳተፈበት እጩዎችን የመጠቆም እንዲሁም ደግሞ ቮት በማድረግ ትልቅ ንቅናቄ ፈጥረናል እና የሀገራችን ወሳኝ ጉዳይ ሊሆን ይችላል አንዱ ብለን ስለምናስብ የሀገራዊ ምክክር ኮሚሽን ላይ በንቃት እየተሳተፈን ነው። የተለያዩ መግለጫዎችንም እንዲሁ ስናወጣ ነበር። ግብአቶችንም ለህዝብ ተወካዮች ምክር ቤት ሰጥተናል።
ዋና አስተያየቱ አክለውም ባጭሩ ኢትዮጵያዊነት እየተባለ የሚጠራው ድርጅት የተቋቋመበትን ዋና ዋና ዓላማም አመላክተዋል።
ኢትዮጵያዊነት በዋናነት የተቋቋመው የዜጎች መብቶችና ማንነቶች ለህዝባችን አንድነት ለሀገረ መንግስት ግንባታ እና ለዲሞክራሲያዊ ስርዓት ሽግግር ወሳኝ መሆኑን በመረዳት ነው።
የድርጅቱ ሊቀመንበር ዶክተር እርቁ ይመር በበኩላቸው ለአንድ ሀገር ህዝብ አንድነት የሚጠቅመው በተለያዩ ማንነቶች ላይ ያተኮረ ፖለቲካ ሳይሆን ሁሉንም በሚያጠቃልለውና የትኛውንም የህዝብ ክፍል በማያገለው በዜግነት መሰባሰቡ ይጠቅማል ብለዋል።
አሁን ያለው ስነ ልቦና ያውላችንም እንደምናውቀው የዜግነት ስነ ልቦና ትንሽ እየቀዘቀዘ እየተዳከመ የመጣበት ሁኔታ ነው። በአንጻሩ ደግሞ የብሔር ስነ ልቦና ብሔርተኛነት ኢትዮጵያዊነትን ወደ ጎን በመተው በብሔር ብቻ ላይ የተመሰረተ ማንነት እያደገና እየጎለበሰ መጥቷል። እና የቋንቋ ማንነት ብቻ አንድ ሰው አይገልጸውም። አንድ ሰው ተለያዩ ማንነቶችን የቋንቋም አለው፣ የሃይማኖት አለው፣ የአይዲዮሎጂ አለው፣ የሙያ አለው። እነዚህን ሁሉ አጠቃሎ የሚይዘው ዜግነት ነው።
ኢትዮጵያዊነት በዩናይትድ ስቴትስ ህግ ከአስር ዓመታት በፊት ጀምሮ እውቅና ያለው ድርጅት እንደሆነም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። ተከታዩ መሰናዶው የወጣቶችን የክርክርና የውይይት ባህል ለማሳደግ ስለተከፈተ አዲስ መድረክ ይነግረናል። ወጣቶች በሀገራዊ ጉዳዮች ላይ ጤናማ የሀሳብ ሙግትና ውይይት እንዲያደርጉ ያቀደ አንድ መድረክ በቅርቡ ተከፍቷል። የወጣቶች የክርክር የንግግርና የውይይት መድረክ ይባላል። ኢትዮጵያ ውስጥ የዲሞክራሲ ባህልን ለማሳደግ እየጣረ ያለው የመብቶችና ዲሞክራሲ እድገት ማዕከል በሚያዘጋጀው በዚህ መድረክ ላይ ወጣት ምሁራን ርዕሰ ጉዳዮችን መርጠው ይከራከራሉ፣ ይወያያሉ። ስለ መድረኩ የበለጠ ለማወቅ የማዕከሉን ኃላፊ አቶ በፍቃዱ ኃይሉን በስልክ መስመር አግኝተናቸዋል።
በጠቅላላ ሀሳቡ ምንድን ነው? የመለማመጃ መድረክ መስጠት ነው ለወጣቶች። ምክንያቱም ወጣቶች እንደምናውቀው አሁን ሪስፖንሲብል ናቸው። አሁንም ግን ወደፊትም እነሱ ናቸው ይህንን አገር በተለያዩ የሙያ ዘርፍ የሚያገለግሉና የሚመሩ ማለት ነው። ስለዚህ ለዛ በዲሞክራሲያዊ ገድ መሰረታዊ የሚባሉ ኢትዮጵያውያንን እንደ ዜጎች የሚያከራክሩና በተለያየ አቅጣጫ የሚያወያዩ ሀሳቦችን እያነሱ እንዲሟገቱና በሙግቱ እንዲሳተፉ የማድረግ እድል ለምንሰጠው እና የተለያዩ የርዕሰ ጉዳይ ሀሳቦችን ለይተናል። ለምሳሌ ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊ ምናምን እያልን ማለት ነው። በዛ መሰረት ፈቃደኛ የሆኑ ወጣቶችን እንፈልግና እነዛ ፈቃደኛ ወጣቶች መጀመሪያ የክርክር ሀሳብ ያቀርባሉ። ከዛ ለነሱ መልስ የሚሰጥ ሌላ ይመጣል፣ ወዘተርፈ እንደዚህ እየተመላለሱ ይሄዳሉ። ከዛ ይሄንን በተለያዩ መድረኮች ለምሳሌ በቴሌግራም በብዙሃን መድረኮች ላይቭ ክርክር እንዲያደርጉበት እናደርጋለን። መጀመሪያ በጽሁፍ ከተመላለሱ በኋላ ሌሎች ኦዲየንሶች ባሉበት ጽሁፍ ምንድን ነው ጥያቄ እያቀረቡላቸው ሰው እየመለሱ እንዲከራከሩ እናደርጋለን። አሁን ከዚህ በፊት በሁለት ርዕሰ ጉዳዮች ላይ ኦንላይን ክርክርም አድርገናል። እንደገና ኮንፈረንስም አዘጋጅተን እንዲከራከሩና የተለያዩ ከክልሎች የመጡ በተለይ ከዩኒቨርሲቲ አካባቢ የመጡ ወጣቶች እንዲሳተፉበትና የክርክሩ ወይም የውይይቱ አካል እንዲሆኑ አድርገናል።
የሌላውን እውነት የምንፈቅድ ከሆነ እንደዚህ ሾክ የሚያደርጉ ሪያሊቲዎች የምንሰማ ከሆነ ተረጋግተን አይ ቲንክ ኢትስ ፖሲብል በጋራ መማከር ከቻለን በጋራ መርሳት ወይ በጋራ ማስታወስ ኦር የኛ የምንፈልገውን ነገር የሚናገሩ ሰዎች ያሉበት ቦታ የመረጠን መሄድ ሳይሆን ሁሉም እውነቱን እንዲያወራ የምንፈቅድ ከሆነ የሌላኛውን ሌጂትመሲ ኦር ኤግዚስተንስ ሬኮግናይዝ የምናደርግ ከሆነ የትናንትን ጥላ ጨለማ ጥላ ማደብዘዝ የምንችል ይመስለኛል።
እንደዚህ ባሉ መድረኮች የሚቀርቡ ጉዳዮችን እንዴት ነው የምትመርጡ? መመዘኛችሁ ምንድነው? ወጣቶችን በእርግጥ እየገጠማቸው ያሉ ችግሮችን ነው ለማንሳት የምትወዱት ወይስ ደግሞ ሊያስቡባቸው ወይም በመጪ ዘመናቸው ሊገጥማቸው ይችላሉ የሚሉ ሐሳቦችንስ ቀድማችሁ እንደ ሐሳብ ዝግጁነትም የምታቀርቡበት አሰራር አላችሁ?
ቴማቲክ ኤሪያዎችን እንግዲህ አይደንቲፋይ ስናደርግ የሚያደርግነው የአደባባይ ጉዳዮች ምንድናቸው? ወጣቶች በዩኒቨርሲቲ ያሉ ወይም በሌላ መስክ ያሉ በተለይ ወደ ፓብሊክ ሴክተር ወይም ህዝባዊ መስኮች ሲሰማሩ ለስራም እንዲሁ በሌሎች ሁኔታዎች ሲሰማሩ ሊገጥሟቸው የሚችሉት ፈተናዎች፣ ሙግቶች ምንድን ናቸው? እንደ አገር ተረካቢ ትውልድ መሰረታዊ ጥያቄዎችን በምን አይነት መልኮች ነው የሚያዩት? እንዴት ነው የሚያዳብሩት? ያንን የሚያዳብሩበት መድረክ እድል መስጠት ነው የኛ ፍላጎት። ስለዚህ በታሪካዊ ጉዳዮች ላይ የአደባባይ ጉዳዮች ምንድን ናቸው? እነዛ ላይ የሚያሳስቧቸው ምንድን ናቸው የሚለውን ራሳቸው እንዲጽፉ ነው የምናደርገው። ነገር ግን የተሻለ ኳሊቲ እንዲኖራቸው የሪቪወርስ ቲም አለን። ስለዚህ እነዛ ይገመግሙና እነዚህን አሻሽሉ ብለው ይሏቸዋል። ከዛ በዛ መሰረት ያሻሽላሉ በራሳቸው ማለት ነው። ምሳሌ የመጀመሪያው ዙር ላይ ከመጀመሪያው ኮንፈረንስ በፊት ያደረግነው ላይ በታሪክ ጉዳይ ላይ ተከራክረዋል። የመጀመሪያው ጸሐፊ ከታሪክ ጋር አባዚ ውስጥ ገብተናል የሚል መከራከሪያ ነጥብ አንስተዋል። እና ታሪክ አልፏል፣ በቃ ተጣብቀን እዛ መቅረት ሳይሆን ወደፊት ነው መመልከት ያለብን የሚል መከራከሪያ አንስተዋል። ለእርሳቸው መልስ የሰጡት ሌላ ወጣት ደግሞ ምንድነው የሚሉት? አይ የለም፣ እንደውም የምንመለከተው ታሪክን ወደኋላ ሳይሆን በታሪካዊ የሀገረ መንግስት ምስረታ ወቅት የተዛቡ ነገሮች ስላሉ እነሱን ማስተካከል የግድ ስለሚል ነው የምናነሳቸው እንጂ ታሪክ ጋር አባዜ መግባት አይደለም፣ የተዛባ የሀገረ መንግስት ግንባታ ነው የሚል መከራከሪያ ያስተዋል። በእነሱ ጉዳዮች ላይ እንዲሁም በሌሎች ላይ እንደዚሁ ይከራከራሉ። አሁን ደግሞ በቅርቡ የወጡትን ከተመለከትክ በሴኩላሪዝም ላይ ነው። በስቴትስ እና በሀገረ መንግስትና ተምነቶች መካከል ያለው ግንኙነት ምንድን ነው? ሊሚቱ ምንድን ነው? ያንን ግንኙነት አንዱ በሌላኛው ጣልቃ የማይገባበት ስርዓተ መንግስት የመገንባቱ ሁኔታ ላይ ዋነኛ ኃላፊነትና ተጠያቂነት ያለበት አካል የትኛው ነው የሚለው ላይ ነው የሚከራከሩት ወይም የመከራከሪያ ሀሳብ የሚያቀርቡት ማለት ነው።
ጊዜ ታሪክን እየፈለግን ያለ ነው ማችም አክቲቪስት ነን በምንለም ሰዎች እየመጣ ያለው ብሶትኝ ነው የምንቆሰቁሰው እና ቁስልን ደግሞ የማድማት ነገር ነው። መፍትሄ የለው ወደ መፍትሄ ብንመጣ ሁለተኛ ታሪክ ይሄ ሰሌክት አድርጎ መርጦ የማንበብና የማውራት ነገር በጣም ትልቅ ችግራችን ይመስለኛል። ምክንያቱም 150 ዓመት ታሪክ ላይ ተብላሽቷል የሚያስብ ማህበረሰብ 500 ዓመት ወደ ኋላ መሄድ አይፈልግም ወይም 1000 ዓመት መሄድ አይፈልግም።
የተወሰኑ ክርክሮችን ውይይቶችን ለማየት ሞክሬ ነበረ። መሰል ክርክሮች የምሁራን ሐሳቦች ብቻ የሚለዋወጡበት ለበዛ ወጣት ግን የማይገቡ ሊሆኑ የሚችሉበት አጋጣሚዎች ሊኖሩ ይችላሉ። በተወሰኑ የእውቀትና የትምህርት ደረጃ ላይ ያሉ ሰዎች ብቻ የሚረዱት ነገር ግን የተወሰኑ ደግሞ ሳይረዱት የሚቀር ሐሳብ እንዳይሆን ምን ያክል ጥንቃቄ ታደርጋላችሁ?
እንግዲህ በጣም አስቸጋሪ ነው። ግን ዞሮ ዞሮ ጽሁፎችን ለምሳሌ መጀመሪያ የመከራከሪያ ሀሳቦችን ስንሰበሰብ በእኛ የምንናገረው በዚህ ርዕሰ ጉዳይ ዙሪያ ላይ ያላችሁን የመከራከሪያ ሀሳብ ስጡን ነው እንጂ በዚህ ቋንቋ በዛኛው ቋንቋ አይደለም። ለምሳሌ ግን በእንግሊዝኛ የሚመርጡ አሉ፣ በአማርኛ ወይም በሌላ የአገር ውስጥ ቋንቋዎች የሚመርጡ አሉ ማለት ነው። እና እኛ በተቻለ መጠን በአምስቱም በእንግሊዝኛ፣ በአማርኛ፣ በኦሮምኛ፣ ሶማሊኛ እና ትግርኛ ቋንቋዎች እንዲዳረሱ ትራንስሌትን እያስደረግን እያስተረጎምን እያጋራን ያለ ነው። ክርክሮቹን ስናዘጋጅ በአንድ ቋንቋ ነው፣ በአማርኛ ነው በእርግጥ። እና በተቻለ መጠን ለሁሉም እንዲደርስ በቴሌግራምን በክለብሃውስን የምናደርግበት ምክንያት የተለያዩ አይነት የማህበረሰብ ክፍሎችን በሚገባቸው ቋንቋ ማቅረብ ከተቻለ ብለን ነው። እና ብዙ እንደዛ ግፊቶች እናደርጋለን። ነገር ግን አንዳንዶቹ ጽንሰ ሀሳቦች እንግዳም ስለሆኑ በኢትዮጵያ ታሪክ ውስጥ ለምሳሌ ሴኩላሪዝም ኩያ አማርኛ ወይም ሌላ የሀገር ውስጥ ትርጉም ማግኘት ይቸግራል። እና ሴኩላሪዝምን በቃ የመንግስትና የቤተ እምነቶች መለያየት ብለን ነው የምንለው። ግን ዞሮ ዞሮ ጽንሰ ሀሳቦቹ ወደ ማህበረሰቡ የሚወርዱትና በቀላሉ ግንዛቤ ሊገኝባቸው የሚችሉት በብዛት ውይይት ሲደረግባቸው ነው ብለን የምናምነው። ስለዚህ በተቻለ መጠን ይህንን አሁን የጀመርነውን እያሰፋን እንሄዳለን። የተለያዩ ሀሳቦችን ህዝባዊ ይሆናሉ ማለት ነው። ከሊቃን አንደበት እና ግንዛቤ ወጥተው ይሰፋሉ። ለሁሉም እኩል ስላልሆነ ነው እንደዚህ አይነቶቹ ክስተቶች የሚፈጠሩት እንጂ የመረዳት ችሎታቸው ዝቅተኛ የሆኑ የማህበረሰብ ክፍሎች ወይም ከፍተኛ የሆኑ የማህበረሰብ ክፍሎች ስላሉ አይደለም። ስለዚህ በተቻለ መጠን ይህንን ራሱን እንደ ትምህርት መስጫ ግንዛቤ ማስጨበጫና ማሳደጊያ እድል እየተጠቀምን እያሰፋን መሄድ ከቻልን የሚነሱት ርዕሰ ጉዳዮች ላይ ብዙሀን የሚኖራቸው ግንዛቤ እያደገ ይሄዳል የሚል አንዱ።
የመጪ ዘመን ግባችሁ ምንድን ነው? የወጣቶች ንግግር፣ ክርክርና ውይይት መድረክ ደርሶ ማየት የምትፈልጉበት ደረጃ ምንድን ነው?
እንግዲህ በተቻለ መጠን አሁን እኛ እንደ አንድ የሲቪል ማህበረሰብ ድርጅት እነዚህ ነገሮች ለማመቻቸት የተለያዩ የሰውና ሌሎችን ቁሳቁሶችን ይጠይቁናል። ስለዚህ እነዛን ሞቢላይዝ ማድረግ በቻልነው አቅም በሙሉ ለረዥም ጊዜና በሰፊው በተለያዩ የሀገር ውስጥ ቋንቋዎች የተለያዩ ከተማዎች ላይ የተለያዩ የክርክር መድረኮችን ማመቻቸት መቻል ነው ፍላጎታችን።
ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ተከታዩ መሰናዶው የገጠመውን አሳዛኝ ዕጣ ወደ መልካም ለመቀየር የጣረ ወጣትን ያስተዋውቀናል። ዳግማዊ አሰፋ ይባላል። ደራሲና ህግ ባለሙያ ሲሆን በወጣትነቱ ህይወቱን የቀየረ ጉዳት ቢደርስበትም ከህልሙ ግን አላስቆመውም። ዳግማዊ ሁለት መጽሐፎችን ያሳተመ ሲሆን በሁለተኛው መጽሐፉ ተኩሶ ያቆሰለውንና ከአንገት በታች ያሉ አካሎቹ ዳግም እንዳይንቀሳቀሱ ያደረገውን ሰው ይቅርታ እንዳደረገለት ይፋ አድርጓል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ በዚህና በሌሎች ጉዳዮች ላይ ከዳግማዊ ጋር ቆይታ አድርጓል። ተከታትለን እንመለስ።
የዛሬ 7 ዓመታት ገደማ ነበር ዳግማዊ አሰፋ አንገቱ ላይ በጥይት ተመታው። ከሐዋሳ ዩኒቨርሲቲ ከህግ ዲፓርትመንት በማዕረግ ተመርቋል። ብዙም ሳይቆይ ሌላ ልምድ ካለው የህግ ባለሙያ ወይም ጠበቃ ጋር ስራ ጀምሯል። ዳግማዊ ብዙ ህልም፣ ብዙ ራዕይ ለማሳካት እቅድ የነበረው ግና በልጅነቱ ነበር። ይሁን እንጂ ስራ በጀመረ በሁለት ወሩ የህይወት አቅጣጫውን የለወጠች ክፉ አጋጣሚ ተፈጠረች። መስከረም 28 2007 ዓ.ም
እዚሁ ሐዋሳ ከተማ ላይ አንድ ባለሀብት ሆቴሉን በ35 ሚሊዮን ብር ሸጦት ከዛ ሌላ መንግስት ሊከፈል ይገባ የነበረውን 3 ሚሊዮን ብር ቀንሶ ለመክፈል ፍቃደኛ ባለመሆኑ ምክንያት ገዢው ያንን ሆቴል ገዝቶ ለመንግስትም የሚከፈለውን ክፍያ ራሱ ከፍሎ ያንን የከፈለውን ገንዘብ እንድናስመልስለት ወደኛ ቢሮ መጥቶ ጠበቃ አድርጎ ዳንኤልን ቀጥሮስ ነበር። ዳንኤል ለዚህ ጉዳይ ውክልና መውሰዱን ሲያውቅ የባለሀብት በተደጋጋሚ ጊዜ እየደወለ እስከ 500 ሺህ 600 ሺህ ብር ድረስ ጉቦ ሰጣለው አውቀ ተሸነፍ ወይ ደሞ ኬዙን አበላሽው ይያለ ይጠይቅ ነበር። ግን ለዛ ፍቃደኛ አልሆነም። በዚህ ምክንያት መስከረም 28 2007 ዓመተ ምህረት ቢሮአችን ቁጭ ብለን እየሰራን ባለንበት ከጧት 2 ሰዓት ተኩል የሚሆንበት ሰዓት ይሄው ግለሰብ ወደ ቢሮ በመምጣት ዳንኤልን ተኩሶ ሆዱ ላይ እኔን ደግሞ ተኩሶ አንገቴ ላይ በመምታት ዳንኤልን ህይወቱን እንዲያልፍ ሲያደርግ እኔ ደግሞ በከባድ የአካል ጉዳት ዊልቸሬ ለመቀመጥ ተገድቻለሁ።
ዳግማዊ አሁን እንዴት ነህ?
በእርግጥ አሁን ጥሩ ነው። በፊት ብዙ የተደበላለቀ ስሜት ይሰማኝ ነበር። ይሄ አደጋ በነበረ ጊዜ ወጣት ነኝ፣ 23 ዓመቴ ነው፣ የማዕረግ ተመራቂ ነኝ፣ ብዙ ህልም ብዙ እቅድ ነበረኝ። ያ በመጨናገፉ በጣም ስሜቴ በጣም ይጎዳል። ከዛ ውጪ ፊዚካሊ በጣም ከባድ ህመም ነበረው። ብዙ ቀዶ ጥገናዎች ነበሩኝ። ፋይናንሻሊ በጣም ከባድ ነበር። ሁሉም ነገሮች ማለት በሚቻል ደረጃ በጣም ከባድ ነበርና በጊዜ ሂደት ግን ከእግዚአብሔር ጋር ሁኔታዎችን እየተቀበልኩ ሲመጣ በተወሰነ ደረጃ መረጋጋትና ቢያንስ ውስጤን ሰላም ማድረግ ችያለሁ። ከህመም አንፃር አሁን እንደፈለኩ መንቀሳቀስ አልችልም። በእጆቼ መጻፍ መስራትም በእግሮቼ መራመድ መቆም አልችልም። ሌሎችም ከዚህ ጋር ተያያዥ የሆኑ ጉዳቶች አሉት። ግን ደህና ነው።
አዲሱን ዳግማዊ እንደተቀበለ ፈተናዎችን ለመጋፈት ቻልክ?
አንዴ ከመጣ በኋላ ወደፊት መጓዝ የምትችለው ስትቀበለው ብቻ። ስለዚህ በጣም ጥርሴን ነክሼ ይሄኛውን ዳግም ማወቅ መልመድ መቀበል እሱ ብቻ ሳይሆን መውደድም ጭምር በፊት እንደፈለኩም ከሳከሳለው በመኪና አንቀሳቀሳለሁ፣ ሞተርሳይክል አንቀሳቀሳለሁ። ከሳምንቱ 7 ቀናት 6ቱን ቀን ስፖርት ሰራለሁ። እዋኛለሁ፣ ግራውንድ ቴኒስ እጫወታለሁ፣ ቴብል ቴኒስ እጫወታለሁ፣ ሩጫ ሮጣለሁ፣ ኤሮቢክ ሰራለሁ። ስፖርት የተባሉትን በቃ የሚቀረኝ የለም፣ በደንብ ነው የምሰራው። ያኛው ዳግም እኔ የገነባሁት ዳግም ነው፣ ይሄኛው ደግሞ እኔ ያልገነባሁት ግን ኦልሬዲ መጥቷል። ስለዚህ መኖር ካለብኝ፣ መቀጠል ካለብኝ፣ መሳቅ ካለብኝ፣ ደስተኛ መሆን ካለብኝ ይሄኛው ዳግም መቀበል ነበረብኝ።
ዳግማዊ ለምንድን ነው የምትኖረው?
ይሄ በጣም ከባድ ጥያቄ ነው። የመጀመሪያው መጽሐፍ ላይ ሁሉ ጊዜ ለምንድን ነው ይሄ አደጋ የደረሰብኝ እያልኩኝ በጣም አዝን ነበር። ከሆነ ጊዜ በኋላ 7-8 ጊዜ ሞቼ በቃ ሞተ ከተባልኩበት ከተነሳው በኋላ ግን ጥያቄ የነበረው ለምንድን የተረፍኩት ነው። ማንም ሰው ከማይተርፍበት አደጋ ላይ ለምንድን የተረፍኩት የሚል አሁንም የምተርፍበት የተረፍኩበትንና የምኖርበትን አንድ አላማ አግኝቻለሁ ብዬ አስባለሁ። እኔ አሁን ባለሁበት ቦታ ሁሉ ሰዎች እኔን በሚያዩበት ቦታ ሁሉ የመጀመሪያው ነገር ለሰዎች የምስጋና ምክንያት ነው። እጅግር ያለው የሚያማርር በጣም ብዙ ሰው አለ። እየተንቀሳቀሰ እንደፈለገ እየወጣ እየወረደ የሚፈልገውን እየሰራ እየበላ እየጠጣ ግን በቃ አንድም ቀን አመስግኖ የማያውቅ ብዙ ሰው አለ። ስለዚህ ሰዎች እኔን ሲያዩ ተመስገን ይላሉ። ስለዚህ አንዱ የምስጋና ምክንያት ሆኛለሁ፣ አንዱ ምኖርበት ምክንያት ነው። ሁለተኛውና ትልቁ ነገር ደግሞ ጽናት ነው፣ ማሸነፍ ነው። እኔ ለታናናሾቼም ለታላላቆቼም የሽንፈት ምክንያት መሆን አልፈልግም። በዚህ ምድር ላይ የምኖረው አንዴ ነው። ዛሬ ልትረፍ እንጂ የሆነ ቀን እንደምሞት አውቃለሁ። ስለዚህ መሞቴ ካልቀረ ደግሞ አሸንፌ የማሸነፍ ታሪክ ጽፌ ነው እማልፈው። ስለዚህ አንዱ ምኖርበት ነገር ደግሞ ጽናት ነው። ከዛ ውጪ ትልቁ ነገር ደግሞ ለብዙ ሰዎች የሚተርፍ ፍቅር፣ ለብዙ ሰዎች የሚተርፍ ይቅርታ፣ ለብዙ ሰዎች የሚተርፍ ሰላም በውስጤ ይዤ ነው የምንቀሳቀሰው። ስለዚህ ከራሴ አልፌው ለሌላው እኖራለሁ።
አደጋው ከመድረሱ በፊት ለማሳካት ያቀርካቸውን አላማዎች አሁን ለማሳካት ታስባቸዋለ?
አንዳንዶቹን ችያለሁ፣ አድርጌያቸዋለሁ። አንዳንዶቹ ደግሞ ገና ናቸው፣ አንዳንዶቹ ደግሞ ከባድ ናቸው። እኔ ራሴ ተማሪ በነበርኩበት ጊዜ ሰዎች በፍትህ እጦት ወይም ደግሞ በህግ እውቀት እጦት ወይንም ደግሞ በገንዘብ ጠበቃ በማቆም ባለመቻል መብታቸው ሲነጠቃቸው፣ ስለዚህ እኔ ተምሬ ቢያንስ በገንዘብ አቅም የሌላቸውንም ሰዎች እውቀት የሌላቸውንም ሰዎች ማገዝ አለብኝ ብዬ ነው ወደ ህግ የገባሁት። ከዛ በኋላ ይሄ አደጋ ከመጣ በኋላ ግን በከፍተኛ ህመም ውስጥ ያሳለፍኩት አንድ አመት ብቻ ነው። ከዛ በኋላ መነሳት አለብኝ ብዬ ነው ቢሮ የከፈትኩት። ቢሮ ከፍታለሁ፣ ምክንያቱም ይሄ አደጋ የገንዘብ አቅም የሌላቸውን ሰዎች ከማገዝ ሊያግደኝ አይችልም። ይሄ አደጋ የህግ እውቀት አጥተው ፍትህ የሚያጡትን ሰዎች ሊያግደኝ አይገባም ብዬ ስላልኩኝ ነው የራሴን ቢሮ የከፈትኩት። ህግን የተማርኩት ህግ በአብዛኛው እውቀትና ንግግር ካለ ሌሎቹ ነገሮች ቀላል ናቸው። በዛ ምክንያት እነዚህን ህልሞች አሳክቻቸዋለሁ። ተጨማሪ ህልም ግን አግኝቼባቸዋለሁ። 2 መጽሐፎችን ጽፌ ለሌሎች መስጠት ስችል ሌላ በፊት ከማስበው እና ከማቀደው ሐሳብ በተጨማሪ አግኝቻለሁ ብዬ አስባለሁ። አሁን ቢሆን ይሄ ጉዳት ከየትኛውም ህልሜ እንዲያግደኝ አልፈልግም።
ዳግማዊ አሁንም የሚታየው የሰዎች መልካምነት እንደሆነም ተናግሯል።
እኔ ሰዎች በተፈጥሯቸው መልካሞች ናቸው ብዬ አሁንም አምናለሁ። ሰው ነው የጎዳኝ፣ የጎዳኝ ደግሞ በድየው እንዳይመስል፣ ደርሼበት እንዳይመስል፣ ቀምቼው እንዳይመስል፣ ሰድቤው እንዳይመስል፣ የማያቀኝ ሰው ነው ቢሮ የድረስ መቶ ተኩሶ ይመጣኝ ምንም ነገር ሳልበድለው ለምን ጉቦ አትቀበሉም የሚል ይሄ በጣም ከባድ ነው። እኔ ወድቄ እሱ ተኩሶ ሲመታኝ ከ7 ደረጃዎች ቁልቁል ነው የወደኩት። ከዛ መግቢያ በር ላይ ነው የወደኩት። የተወሰኑ ሰዎች ከቦኝ ምን ሆኖ ነው ታሞ ነው ወድቆ ነው ተመቶ ነው ምናምን ሲሉ ስሜንም መልኬንም ምንንም የማታውቅ ሴት ናት እየሮጠች መታ ከስር ብድግ አድርጋ ደረቷ ላይ አስደግፋኝ እባካችሁ እርዱኝ እናድነው በህይወት አለ የምትለው እኔን የማታውቀኝ ሰው ናት። በጣም ይገርማል። እኔ ስመታ ግንባሬ ተተርትሮ ነበርና ብዙ ደም ይፈሳይ ነበር። ጥይቱ በዚህ በመታየው በጠባሳው በኩል ገብቶ ከጀርባ ነው የወጣው። ከፊትም ከጀርባም ይደማ ነበር። ልጅቷ ግደል ነበረት። እየደማች ከነደሙ ልብሷ እንዳለ ደም በደም ሆኖ ትጮሃለች። ከዛ የረዷት ሰዎች ደግሞ ነበሩ በዛ ሲያልፉ። እነሱ ወስደው ሆስፒታል አድርሰውኛል። እቺ ልጅ ባትደርስ እኮ ምናልባት ጥይቱ እንኳን ባይገድለኝ ደም ይፈሶ ልሞት ይችል ነበር። ልክ ከሩቅ ስመጣ ደንግጦ በሬ ከፈተልኝን ጥበቃ አስቡ። እንደገባው የተቀበሉኝ ነርሶች አስተባቸው። እንደገባው ተቀብሎ ግንባሬን ቶሎ ሰፍቶ ባስቸኳይ ወደ ቀጣይ ህክምና የላከኝን ዶክተር አስቡ። እነሱን ተዋቸው። ከኋላ አምቡላንስ ሲመጣ አንድ ሰው ታሞ ነው የጫነው ብለው መንገድ የሚለቁትንም ሰዎች አስተባቸው። የነዚህ ሰዎች እኮ ማስተጓጎል የኔን ህይወት ሊቀጥፎ ይችል ነበር። ግን ያማሉ ነው። ቀዶ ጥገና ያደረጉልኝ ዶክተሮች፣ የተንከባከቡኝ ነርሶች ዛሬ በጸሎታቸው፣ በገንዘባቸው፣ በጉልበታቸው በተለያየ መንገድ የሚረዱኝን ሰዎች አስተባቸው። ይሄ ሁሉ ስታይ አንድ ሰው የነዚህን ሁሉ መልካምነት ሊሽፈነብኝ አይችልም በጭራሽ።
በቀልና ጥላቻ በሄደት የሚመጡ ሰዎችን ካላማቸው ወደ ላይ የሚያስቀር መጥፎ ልምድ ነው ብሏል።
ጥላቻ በመማር የሚመጣ እንጂ ስንወለድ ጥላቻ አብሮን አይፈጠር። አብሮን የሚፈጠረው ፍቅር ብቻ ነው፣ መውደድ ብቻ ነው። አንድ ጻል ልጅ በከተወለደ በኋላ የትኛውም ሰው ጋር ብትወስዶ ይሄዳል። ከያቱም ፍቅር ነው። ይሄ እንዲ ነው ያ እንዲ ነው የሚል ነገር አይምሮ ውስጥ የለም። በጊዜ ሂደት በስግብግብነት ራስን በመውደድ በጥላቻ በተለያዩ በወንጀል ውስጥ በመግባት ክፉ ስራ የሚሰሩ ሰዎች ግን አሉ፣ ብዙ አሉ። አንዳንድ ሰዎች በባህሪያቸውም ክፉ ይሆናሉ፣ በቃ በተፈጥሮ ሳይሆን በኑሯቸው በተለያየ መንገድ ማለት ነው። የነዛ ሰዎች ክፋት ግን የሰዎችን መልካምነት ሁሉ ሊሽርና ሰው ማለት መጥፎ ነው ብሎ ሊያስብል የሚችል አይደለም።
በዚህ ሁኔታ ውስጥ ሆነ እንደምን ሁለት መጽሐፍ ጽፈ ማሳከን ቻልክ በማለት ላነሳው ለጥያቄ ዳግም ይሄንን ብሏል።
እንዴ አይነት አደጋ ለመድረስ እኔ በአለምም በኢትዮጵያም የመጀመሪያው ሰው አይደለሁም። ይኖራሉ በጣም ብዙ ሰዎች፣ ግን ምንድነው ችግሩ? ታሪካቸውን አላስቀምጡልን። በሚዲያውም ይሁን በመጽሐፉም ይሁን በምንም መንገድ ታሪካቸው አልተቀመጠልን። ስለዚህ እኔ ስመጣ በዚህ ጉዳይ ውስጥ ሰውድቅ አራያም አልነበረኝ፣ ምሳሌም አልነበረኝ፣ እማየው መንገድም አልነበረኝ። ምን አይነት ህክምና እንዳለ አላውቅም፣ ጉዳቱ ምን እንደሆነ አላውቅም። አንተ እንዴት ነው የታከምከው ብዬ የምጠይቀው ሰውም አልነበረኝ። ስለዚህ ይሄ መስመር እዚህ ጋር መቆረጥ አለበት። ዛሬ አደጋ ብዙ ነው በአገራችን የምታውቀው ነው። በትራንስፖርት 5000-6000 ሰው በአመት ይጎዳብናል። በጦርነት አሁን ከፍተኛ ውጊያ ነው የነበረው። በዛ ውስጥ የሚጎዱትን ሰዎች አስባቸው። የኔ አይነት ጉዳት የሚደርስባቸው ብዙ ሰዎች አሉ። ለነሱ ሰዎች ግን ቢያንስ አሁን አንድ ወንድም ያስፈልጋቸዋል፣ የሚያዩት ምሳሌ የሚሆናቸው። እኔ እንዲሆኜ እንዲህ ነው ያለፍኩት የሚል ሰው ያስፈልጋቸዋል። ይሄንን ብዬ በመነሳት ነው የመጀመሪያውን አዲስ ህይወት የተሰኘውን መጽሐፍ የጻፍኩትና በእውነትም ተሳክቷል። እኔ ካወጣሁ በኋላ በጣም ብዙ ሰዎች ደውለው ይታከማሉ ወይ የት ልታከም ብለው የሚታከሙበትን ቦታ ደውዬ አናግሬ የህክምና ዶክመንቱን ልኬ ቀዶ ጥገና ማድረግ እንዲችሉ፣ ፊዚዮቴራፒ እንዲሰሩ፣ ዊልቸር ላይ መቀመጥ እንዲችሉ፣ ፀሐይ ወጥተው መሞቅ እንዲችሉ ያስቻልናቸው ሰዎች አንድና ሁለት አይደሉም። በዚህ በጣም 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 ደስተኛ ነኝ። እንደዚህ ሆኖ እጅ ሳይጽፍ መጽሐፍ በጣም ከባድ ነው። እኔ እየነገርኳቸው ነው ጓደኞቼ ቤተሰቦቼ ሲጽፉልኝ የነበሩት። ግን ችግሩም ደግሞ መሰለ አንዳንድ ጊዜ ማታ ማታ በተኛውበት ቀጣዩን ቻፕተር እንዴት አድርጌ ሰራዋለሁ ብዬ አስብና አስቤ በዚህ መልኩ ብዬ ተኛለሁ። ጠዋት ስነሳ እረሳዋለሁ። እንደገና እንደዚህ አይነት ቻሌንጆች ነበሩና ግን እንደዛም ሆኖ ነው መጽሐፉ የተጻፈው የወጣው። ሁለተኛውም ከማዘን ወዲህ አሁን ገና አመትም አልሞላውም ከወጣ 5-6 ወሩ ነው። እሱም የተጻፈው በዚሁ መልኩ ነውና
ስለ ገንዘብ ያለውን ማረዳት ተናግሯል።
በእለት ተእለት ህይወት ውስጥ ገንዘብ በጣም ያስፈልጋል። ችግሩ ግን ገንዘብ ሲጠቀምብህ፣ ገንዘቡ ሲመራ፣ ገንዘቡ ሲነዳህና አንተነትህን ሲወስድ የዛኔ ነው ችግሩ። ደስታህን በኪስህ መሙላትና መጉደል ከወሰንከው እሱ ነው አደጋ ያለው። እኛ ላይ መጣን ሰውዬ 35 ሚሊዮን ብር ሸጡ፣ 3 ሚሊዮን ብር ወላ ለመቀነስ ነው የመጣን። ሌላ ምንም ምክንያት የለም፣ ምንም ምክንያት የለም። አየህ የሰው ልጅ ገንዘብን መጠቀም ትቶ ገንዘቡ የሰው ልጅ ላይ ሲጠቀም የዛኔ ነው አደጋ ያለው። ገንዘብ መውደድ የኃጢአት ስር የሚሆነው ገንዘቡ ሰዎችን ሲነዳቸውና ወዳልተፈለገ ነገር ሲመራቸው።
ዳግማዊ ከጎኑ ላሉ ደጋግ ወገኖች ምስጋና፣ ለተቀሩ ኢትዮጵያውያን ደግሞ ጥሪ አለው።
ዛሬ ድረስ ቤት የመጣው በነጻ የሚረዱን ዶክተሮችና ነርሶች አሉ። በገንዘባቸው ደግሞ ተርፋቸው ላይ ሆነ ይችላል ከልጆቻቸው ጉሮሮ ላይ ቀንሰው ያሳከሙኝ ያሉ ሰዎች አሉና ከቤተሰቦች ጀምሮ እነዚህን ሁሉ ሰዎች እግዚአብሔር ያክብርልኝ በጣም አመሰግናለሁ። ዋጋችሁንም ከፍላችሁ የሰጣችሁኝን መልሼ በመስጠት ሳይሆን በመበርታት በመጠንከር በማሸነፍ ነው ልላቸው ፈልጋለሁ። ከዛ ውጪ አሁን ወደ ውጭ ሀገር እጄ ለመታከም የጎፈንድሚ አካውንትና የኢትዮጵያ ንግድ ባንክ አካውንት ካፍተን እየተንቀሳቀስን ያለ ነው። ፕሮሰሱም ጥሩ እየሄደልን ነው። እግዚአብሔር ቢፈቅድና ብንኖር ደግሞ ይሄንን ህክምና ማድረግና ከዚህ በተሻለ ደረጃ ላይ ብገኝ የበለጠ ብዙ መሮጥ የበለጠ ብዙ መስራት ብዙ ለሀገር መጥቀም ይችላል ብዬ አስባለሁ። በዚህ አጋጣሚ ይሄንን ቪዲዮ የሚመለከቱ ሰዎች ሊያግዙኝ የሚችሉ ሰዎች ካሉ በዚህ የጎፈንድሚና የኢትዮጵያ ንግድ ባንክ አካውንት እንዲያግዙኝ እጠይቃለሁ። እናንተንም በጣም አድርጌ ከልብ አመሰግናለሁ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን amharic@voanews.com ላይ እንገኛለን። በፌስቡክ @voaamharic ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #voaamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ በተዘዋዋሪው የስልክ መስመራችን 202-205-9942 መስመር 14 ላይ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን ወይንም ደግሞ horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ሀብታሙ ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንገባለን። የኢትዮጵያ ሙዚቃ ስጦታ ጥላሁን ገሰሰ ሁሉንም ነገር አይቻለሁ ይለናል።
ሁሉንም ነገር አይቻለሁ
ነገራይቻለሁ። ዘመናዊ ሽሬ ከሆኑት የጥላሁን ገሰሰ ሙዚቃዎች አንዱን ነበር ሰምተን የተመለስነው። አብራችሁን ስለሆናችሁ እናመሰግናለን። አድማጮች ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ቀጣዩ ዘገባ ሴት ያካል ጉዳተኞችን መብት ለማስከበር በሐረሪ ክልል የታገሉ ግለሰቦችን ያስተዋውቀናል። ክልል የሴት አካል ጉዳተኞች ማህበር መስራች የሆኑት ሁለት አካል ጉዳተኛ የመብት ተሟጋቾችን ነው ለምሽቱ የጋበዝነው። ወይዘሮ ሊዲያ አሊና ወይዘሮ አዘብ ሽፈሮ ይባላሉ። አካል ጉዳተኛ ሴቶች ትምህርታቸውን እንዲማሩና ስራ እንዲሰሩ እየረዱም ይገኛሉ። ሁለቱ ሴቶች በማህበራቸው በኩል እያደረጉት ስላለው እንቅስቃሴና ትግል አጋርተውናል። ኤደን ገረመው እንደሚከተለው አስተናርተዋል።
ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የአይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዘብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ።
መጽሐፍ ሮጬ ሲና ማነበው ድሮ መጽሐፍ ሳበስ አልታያለኝ ግራ ገብቶኝ በቃ እንዲጨን ለሰው ሁሉ ማውራት ሲል በቃ ከዛ ትምህርት ምዝገባ ነበረና ለእኔ መስገን ምናምን ሲልኝ ራሱ በቃ መናገር ራሱ ፈርቼ ማለት እንዲሆንኩኝ ማለት ራሱ በቃ ቤት እኔ ውጪ እንጂ ሲልኝ ጓደኞቼ በቃ ራሴ እንደብቄ ማለት ነው ፈራው በቃ ምንድን እንዴት ሊሆን ቻለ እንዴት መሆነ በቃ ራሴ እዛ ወደ ህክምና ነበር በኋላ ከቦም ከቆይታ በኋላ ቤተሰብ የሚሄዳ ምንም በህክምና ይሁን ነገር አድርገን በጉንደጉም ነው የሸፈነኝ። ውጤፋሽም አደለም ምንም አደለም ግን እኔን ምግታዬን ከለከለኝ። እዛ ወጥ ያለሆነ ነገር የደረሱ በለረጅም ጊዜ በቃ ራሴን ደብቄ ማለት ለሰው ራስ መናገር በቃ እዛ በኋላ ያው ግዴታ ነው እና ከውሎ እያደር በቃ ሰውቁ በቃ እንዴት ነው ራሴ ትምህርቴን ከፉና በቃ ወደ ስራ ገባሁኝ። ሎዝ እየሆነፈልኩ ሸጬ መኖር ጀመርኩ። ራሴ በቃ ወደ ኑሮ ገባሁኝ። በቃ
ህይወታቸውን ለመግፋት ሲሉ ለውዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሐረር ከተማ በመምጣት እንዳሰባሰባቸውና ማህበር ቢመሰርቱ መደጋገፍ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰዓት የሐረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከዘጠኝ ዓመት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸው ይናገራሉ። ከተመሰረተ 9 ዓመት በላይ ባስቆጠረው ማህበር ውስጥም የሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ።
አሁን ለምሳሌ አካል ጉዳተኛ አያገባም፣ አይኖርም፣ አይወልድም የሚሉት ግምት አላቸው። በቃ እኔ አሁን አግብቼ ሁለት ልጅ ያለው እና ልጆችን በጥሩ ሁኔታ ላይ ይገኛቸው እና ይሄ ራሱ ለካ ይቻላል፣ እንደዚህም መኖር ይቻላል። በእኔ ብዙ ትምህርት አግኝተው በቃ ከአንደኝ ጎረቤት እንትን አካል ጉዳተኛ አይነቴ ከጎረቤት ማህበራዊ ምንም አላጓደለኝም እና ያናይተው ብዙዎቹ ራሳቸውን ያቀቡ ልጆቻቸውን ቤት እንደደበቁ እኛን እያዩ ብዙ ያወጣዋሉ ከቤት ማለት ለካ እንዲህ ይቻላል፣ ለካ ይማራል፣ ለህኞች እንዲህ ማህበር አለ ለካ። በተለይ ማህበሩን በጣም ማቁ ስለነበሩ እኛ ስናስተዋውቃቸው እና መጥተው በሚያዩ ሰዓት በጣም ብዙዎች ተቀላቅለውናል ማለት ነው ወደ ማህበራችን።
የሐረሪ አካል ጉዳተኛ ሴቶች ማህበር መስራችና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ። ልክ እንደ ወይዘሮ አዜብ ሁሉ በጥቂት ሰዎች የተጀመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ህክምና እንዲመጡ መርዳታቸውን ይገልጻሉ።
ሴቶች መስራት ይችላሉ በሴትነታቸው። አካል ጉዳተኛ ደግሞ ሲሆኑ ከቤት ይውጡ፣ ራሳቸው መብታቸውን ያስጠብቁ። መብታቸው ካልተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ሲማሩ ደግሞ የበለጠ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው። የግንዛቤ ማስጨበጫ እና መብቶቻቸውን እንዲከበርላቸው ወደኛ አባልነት ስናመጣቸው ቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን። እና ቤት ለቤት ደግሞ የምንሰራቸው ስራዎች አሉ። አካል ጉዳተኞች ዋጋ እንድምናግለ እንዴት ላይ እንዴት አካባቢ ነው አብዛኛው ጊዜ በተለይ አእምሮ እድገት ስምነት ያለባቸውን ልጆች ጠብቀው ነው የሚያስቀምጡት። እና አካባቢ ነው የምናጠናው። እዚህ ከሰሩ ብናሻይ ፕሮግራም አለ። የተወሰነ ሰዓት 15 ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፍጠር ብዙ አካል ጉዳተኞችን አውጥተናል እና ስመሰረት 18 ነበር። ከ18 ወደ አሁን ወደ 105 አካባቢ ደርሰናል። ይህንን የሚያደርግ ነው ቤት ለቤት በመሄድ መብታቸውን እንዲከበርላቸው፣ ትምህርት ቤት እንዲገቡ፣ እንዲማሩ፣ ደግሞ ለመማር እድሜያቸው አለፍ ያለ ከሆነ ደግሞ ወደ ስራ እንዲሰማረጉ፣ ስልጠናዎችን እንዲያገኙ፣ በተለያዩ ቦታ ከመንግስት ጋር በመሆን ድጋፍ የሚያስፈልጋቸው ቤት አልጋ ላይ ለዋሎች ደግሞ የተለያዩ ድርጅቶችን በመጠየቅ ዊልቸር በመጠየቅ ስራ ተያዝነ በዛ ነው እንደምንቀሳቀሰው።
ይሄ የ9 አመት ጉዟቸው ታዲያ ቀላል አለመሆኑም እስከ መደብደብ መሰደብ አንዳንዴም እጣቢ እስከ መደፋት የሚያደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ።
በአካባቢ ላይ ስንሆን ትኩረታቸው ሚሉት ያ እኛ ልትጠቀሙ ነው አውቃቸው ነው ብዙ አይነት እንጋላለን። ግን እንዴት ነው እኛ ጉዳተኛ ስለሆኑ ስሜቱ ስላለ ቁጭ ብለን የመጀመሪያ ዙር ላይ ቁጭ ብለን ገብተን እና እየጠጣን እያወራን እየተጫወትን እያንገሳለችን ነው። አንዳንዶች እንዳውም በቃ ውጭ ምናምን ብዙ ችግሮች አጋጥመናል። ምንድነ ይሄ በጣም ባለመሰራቱ ነው። መንግስት አካል ጉዳተኛ ይችላል እና አሁን ማህበር ያቋቋመችን ምክንያት ብዙ ተግዳሮቶች አጋጥመናል። መንግስት ብቻ ይዙ ላይ በቃ የተለያዩ ነገሮች ላይ እንደሚሰራው ሊሰራበት አካል ጉዳተኞች ላይ በጣም ግንዛቤ ያመጣሉ እና እኛ አሁን አንዳንድ ጊዜ በእንትን በጫማ ብቁድ ምናምን ቆሻሻ አሁን ላይ ተደርሳብን ጊዜ አለ።
የማህበሩ ዋና ሰብሳቢ ወይዘሮ ሂዳያ አሊ ከቅርብ ጊዜ ወዲህ ትኩረታቸውን በማህበረሰብ ውስጥ በሚሰሩ በተለይም በሴት እድሮችና ሌሎች መሰረተ ልማቶች ላይ በማተኮሩ ለውጦች እየተመዘገቡ እንደሆነም ይገልጻሉ።
ግን ምንድነው በአሁኑ ሰዓት በዚህ 2 ዓመት አካባቢ ግን በጣም ለውጥ አምጥቷል። ለምን ማህበረሰቡን ጀመራ ተቋማትን ሄደን ላነጋግረን ተቋማትን አካል ጉዳተኞችን አካቱን ናቸዋል። አካል ጉዳተኞችን በሚያካትቱ የዛን የሚሰማው ማህበረሰብ ጉዳት አልባው ስለ አካል ጉዳተኛ አካባቢ ሄዶ ያወራል። እድሮች ላይ እንሄዳለን። እድሮችን ሄደን እናወራለን። እድሮችን ስናዋራቸው ስለ አካል ጉዳተኛ ምን ታውቃላችሁ እሱ ያው ለራሳቸው ጉዳይ ስለምሰበሰቡ እዛ ላይ ቆመን ስናወራ ስለ አካል ጉዳተኛ አሀይዝም አለ እንዴ ብለው እንደገና ደግሞ ተሰሚነት ያላቸውን ሰዎች እንይዛለን። አንዳንድ ጊዜ እንደ ቮለንተር ሆነ ከኛ ጋር እንዲሰሩ እናደርጋቸዋለን። ማህበረሰብ አቀፍ የሚባለው አንዳንድ ቦታዎች ላይ የሚሰሩ ስራዎች አሉ እና እዛ አካባቢ ሄደን አፍሮቻዎች ገዜሊት አፍሮቻዎች አሉ፣ ጀማ የሚባሉ የሴት እድሮች አሉ። አብዛኛውን ጊዜ የምንንቀሳቀሰው አካል ጉዳተኝነት ስለ ሴቶች ብቻ አይደለም ስናወራ የምናወራው። አካል ጉዳተኝነት ምንድን ነው? አካል ጉዳተኝነት በምን ይመጣል? ጉዳት አልባዎች እንዴት ነው የሚታዩት? ለምና ዋና ጥላችን ነውና ለእናተስ እንዴት ነው የምትያዩት? የምትገነዘበች ለእናተ ምን ዋስትና ያላቸው አካል ጉዳተኛ ናለ መሆን እያለ ከ18 ወደ መቶና መድረስ ማለት በጣም ትልቅ ነገር ነው።
የ2022 ዓ.ም የዓለም አቀፉ የሴቶች ቀን የዛሬ የሴቶች እኩልነት ለዘላቂ የወደፊት ህይወት በሚል መሪ ቃል በዛሬው ዕለት ታስበውሏል። የሐረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወይዘሮ አዘይብ ሽፈራው ታዲያ ይሄ እውን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሐረሪ ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዛቸው ዝግታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ካሜራ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮች። ቀጣዩ መሰናዶው የጾታዊ ጥቃት ሰለባ ለሆኑ ሴቶች መጠጊያ ስለሆነ አንድ ተቋም ይነግረናል። ታሊታ ራይዝ አፕ ከተመሰረተ 12 ዓመታትን ያስቆጠረ ተቋም ሲሆን በአዲስ አበባ ፈረንሳይ ለጋሲውንና እንጦጦ አካባቢ እንዲሁም በሲዳማ ክልል ለጾታዊ ጥቃት የተጋለጡ ሴቶችን በማኖር ፍትህ እንዲያገኙ በመታገል በጾታዊ ጥቃት በተፈጠሩ እርግዝናዎች የተወለዱ ልጆችን በማሳደግ ይረዳ ይገኛል። መስራቿ ወይዘሮ አትክልት ጃንካ በልጅነታቸው ችግርን ለማምለጥ ብለው ተታለው የገቡት ትዳር መነሻ እንደሆናቸው ይናገራሉ። ኤደን ገረመው የተቋሙን መስራች ወይዘሮ አትክልትንና በተቋሙ ውስጥ ማደጓን የምትናገር ወጣት ነጋግራ ተከታዩን አስተናግዳለች።
ወይዘሮ አትክልት ጃንካ ታዳጊና ለጾታዊ ጥቃት የተጋለጡ ልጃገረዶችን በአዲስ አበባ እንዲሁም በሲዳማ ክልል እያሰባሰቡ በማስተማር የልጃገረዶቹ ልጆች ደግሞ በተገቢ ሁኔታ እንክብካቤ እንዲያገኙ የሚያደርጉን ጣሊታ ራይዛፕ የተሰኘ ድርጅት መስራች ናቸው። ወይዘሮ አትክልት ወደዚህ ስራ ለመግባት ረጅም ጊዜ ቢፈጅባቸውም ዋና መሰረቱ ግን የራሳቸው የልጅነት ዘመን መሆኑን ይናገራሉ።
እናቴ በልጅነት የሚወሰችን ባቴም እንደዛው ብዙ አቆዩ ከፍ ብዬ ነው ያረፉት። ነገር ግን ያሳደጉኝ እህቶቼ ናቸው እና ያደረገኝም ያገባሁት በልጅነት እድሜ ነው። በ16 ዓመት ነው ለትዳር የገባሁት እና ስራውንም የጀመርኩት ወደ ህይወቴ የገባው ከራሴ ገጠመኝ ከህይወት ልምዴ በመነሳት ነው። አለ እድሜያቸው የሚያገቡ ልጆች የሚገጥማቸውን ነገር ከማየት የተነሳ ነው ወደ ህይወት ያስገባቸው።
እሳቸው በልጅነታቸው ከገቡበት ከባድ የትዳር ህይወት ወጥተው ትምህርታቸውን በመማር ወደ ሌላ የተረጋጋ ትዳር ማለፋቸውን ይናገራሉ። ነገር ግን በሚኖሩበት በፈረንሳይ ለጋሲዮን አካባቢ እንዲሁም በሂሳብ ሰራተኝነት በሚያገለግሉባቸው ትምህርት ቤቶች ውስጥ ለሚያያቸው ታዳጊ ሴቶች ህጻናት ችግር እጅግ የቀረበና የሳሳ ስሜት ነበረኝ ይላሉ።
የደን ኤሪያ ነው እና እነዚህ ከዛፍ ላይ የወደቀ ቅጠል መሬት ላይ የተራገፉ ቅጠሎችን ከዛ ቅጠል ጠርገው ተው በደም እያድርገው ወደ ሽሮ ሜዳ 4 ኪሎ ምናምን ይሸጣሉ ልጆቹ። ያንን የሚያደርጉት ቤት ውስጥ የምትጠብቅ እናታለች ሄዳ ጠርጋ ልጅቷ እስክታመጣ የ9 ዓመት ልጅ 10 ዓመት ልጅ 11 ዓመት ልጅ እንደዚህ የሚሆኑ ነው። ያንን ጠራጊ የሚለቅሙ ሲሄዱ ይደፈራሉ በደም ጠባቂዎች እና ፌስቱን ላይ ያጋጥማቸዋል። የተለያየ ችግር ያጋጥማቸዋል። በዚህ ምክንያት አያቸው ነበር እና እነዚህ ልጆች ሰፖርት ለማድረግ ወደ ቤት ያመጣቸው ነው ወደ ህይወት ያመጣቸው ነበር እና የሚችለውን ነገር አድርጌ ትምህርታቸውን እንዲማሩ ጥረት አረጋ። ቁርስ አግኝቻት ብትሄድ ቁርስ አግኝቻ እችል ትምህርት ቤት ብትሄድ ትምህርቷን በስርዓት ትማራለች ብዬ አስባለሁ። በሆነ አጋጣሚ እዚህ አካባቢ እሰራ ነበር እና በዛ ሰዓት ምንድነው የማደርገው አብረውኝ የሚሰሩትን መምህራን ሳንቲም አዋጡላቸዋለሁ። እኔ ሂሳብ ባለሙያ ነበርኩ ያኔ እዛ ትምህርት ቤት ላይ ትምህርት ቤት ይሰራ እና ሳንቲም አዋጣና ዳቦ አለ እሱ እንደዛ ና አንዱን ለሁለት አንዱን ለሁለት ከዛም ቅፍ ይላል። ከዚህ የተነሳ ነው የተነሳሁት።
እቤታቸው አንድ ሁለት እያሉ ልጆችን እያመጡ ቁርስ በማብላት እንዲሁም ደግሞ የተለያዩ ድጋፎችን በመስጠት የቆዩት ወይዘሮ አትክልት አንዲት ታዳጊን ለመርዳት የገቡበት ሁኔታ ለድርጅቱ መመስረት መነሻ እንደሆነ ይናገራሉ።
እያቸው ስ 13-14 ሆኖ ትምህርት ቤት ያልገቡ በጀርባዋ ሊታዝንና በእጇ ደግሞ ሌላዋ እየጎተተች የኔ ልጆቹ ወደ ትምህርት ቤት ሲሄዱ ትሸኛቸዋለች ሲመጡ ትቀበላቸዋለች። በጣም ተሳዝነኛል። ሰፈር ውስጥ እና ለምን ትምህርት ቤት አትሄጂም ስላት ዋን እናቴ ቀን ስራ ልሰራ ሄዳለች ልጆቹ የሚጠብቅ የለም እኔ እነሱን እንድጠብቅ ነው ከገጠር ያመጣች። አንቺ የዚህ አሁን ያለው የባለቤቷ ልጅ አይደለሽም ልችላት አይ መጀመሪያ እኮ አገር ቤት ልጅነቷ የወለደችኝ ነኝ ትለኛለች። አየሽ እኔ ከተማ ስለሆንኩኝ ዳንኩኝ ገጠር ያለችው እህቴ ግን ከዛ ሸሽታ ችግሯን ሸሽታ ወደ ከተማ ስትመጣ ልጇን ለሆነ ሰው ጥላ ለአያቷ ወይም ለእናቷ ለአክሷ ጥላ መጥታ እዚህ ጋር ደግሞ ቀን ሲመጣ ሌላ ትዳር ስትመሰርት ያችን ልጇን ነው መሳሪያ የምታደርገው። በቃ የእናቷ ጦስ ለእሷም ደርሷት እዚህ ጋር ደግሞ እናት ኑሮዋ ስላልተሳካላት የቀን ስራ ትሰራለች። ልጅቷ አሁንም ደግሞ በዛች ጫማ ውስጥ እግሯ ገብቷል።
ይሄ የትውልድ ቅብብሎሽ የሆነው የሴቷ የበደል ቀንበር መሰበር አለበት የሚሉት ወይዘሮ አትክልት ከዛሬ 12 ዓመት በፊት ባቋቋሙት ተቋም በኩል የተለያዩ ድጋፎችን እየሰጡ ይገኛሉ።
ለጾታዊ ጥቃት ሰለባ የሆኑት ልጆች በአባት ይደፈራሉ፣ በወንድም ይደፈራሉ፣ በዘመድ ይደፈራሉ። ስለዚህ ልክ እንደወለደች ልጅን ትጥላለች። ይሄ ለምን መሰለሽ ይሄ በሲዳማ ባህል ከጋብቻ ውጪ የወለደች ሴት ባና ይባላል። ውግዝ ነው፣ የሚያገባት የለም። ይዛ ወይ መጥፋት አለባት ወይ ማጥፋት አለብን። ለልጆቹ መጣን ምክንያት ይሄ ነው ብለን እናምናለን። እና እነዚህ እንዲህ አይነት ልጆች እኔ ጋር በርካታ ህጻናት አሉ። ጨቅላ ህጻናት ሁዲፈቻ እንሰጣለን እዚህ ሀገር ውስጥ። ነገር ግን እነዚህ ልጆች የማሳድግበት ምንም አይነት ገቢ በጣም ብዙ ስራ ነው የምንሰራው። 35 በገርልስ ፕሮግራም የታቀፉ ሴት ልጆች አሉን። እናስተምራቸው በርካታ ህጻናት አሉ። ወደ 160 የሚጠጉ ልጆች ደግሞ የፊዲ ፕሮግራም፣ የገበታ ማጋራት ፕሮግራም፣ የፍቅር ማዕድ ተጋሪዎች ናቸው። 128 ቤተሰቦች ደግሞ በስፖንሰርሺፕ ልጆቻቸው ትምህርት ቤት እንዲሄዱ የቁርስ ድጋፍ እናደርጋለን። ይህን ሁሉ ስራ የምንሰራው በስፖንሰርሺፕ የተለያዩ ወገኖችን በማስተባበር።
ወይዘሮ አትክልት በዋናነት የሴቷን ህይወት ለመቀየር የማህበረሰቡ ግንዛቤ ወሳኝ መሆኑን ገልጸው ጥቃት የደረሰባቸው ሴቶች ፍትህ እንዲያገኙና ጥቃት ከመከሰቱ በፊትም ለመከላከል የባለድርሻ አካላት ህብረት ፈጥረው ለማስተማር እየተንቀሳቀሱ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የዕለቱ መጨረሻ መሰናዶ አንድ የፈጠራ ባለሙያን ያስተዋውቀናል። እስራኤል በለማ ይባላል። ኢትዮ ኢኖቬሽን ሴንተር የተባለ የምርምርና ጥናት ተቋም መስራችና ስራ አስኪያጅ ነው። ወጣቱ መኪናን ከሰርቆት የሚከላከል የደህንነት መቆጣጠሪያ ስርዓት እንዲሁም ህጻናትን ቤት ውስጥ ለመቆጣጠር የሚያስችል ፈጠራና ሌሎች በርካታ የፈጠራ ስራዎችን መስራቱን ይናገራል። ናኮር መልካ ነው ከአምቦ እስራኤል በለማን ያነጋገረው። እስራኤል ስለመጀመሪያው የፈጠራ ስራው ከሚያብራራበት ይጀምራል።
የፈጠራ ስራዎቹን ከልጅነት የጀመርኩትና እስካሁን በጣም በርካታ የሆኑ የፈጠራ ስራዎችን ነው የሰራሁት። የመጀመሪያ ስራዬ ስልክ ነው። ከቴሌ መስመር ጋር የማይገናኝ ስልክ ነው። ምንም አይነት የትምህርትም ሆነ የቴክኖሎጂ ሙቀት ሳይኖረኝ እግዚአብሔር በሰጠኝ ተፈጥሮ ተጠቅሜ በመጎርጎርና ሁሉ የምኞቴ ቴክኖሎጂ ሰው መሆን እፈልጋለሁ ብዬ ስላሰብኩ ነው በወቅቱ የተሳካልኝና የስልክ ስራውን የሰራሁት። በመቀጠል የመኪና ደህንነት መቆጣጠሪያ ሲስተም የሰራሁት እንኳን በኔ ይቅርና እንደ ኢትዮጵያ እንኳን ስለ ጂፒኤስ እውቀት እንኳን ያን ያህል ሳይገባ ነው የጂፒኤስ ሲስተምን የተከተለች የመኪና ሴኩሪቲ ሲስተም የሰራሁት በወቅቱ። ይሄ የመኪና ሴኩሪቲ ሲስተም የሚጠቅመው ለመኪና ብቻ ሳይሆን ትላልቅ ተቋማቶች፣ ለባንኮች፣ ባንኮች ጥበቃ ላይ ሊዘናጉ ይችላሉ፣ መልሶ ቢተኙ ምን ቢሉ ለባንኩ ማኔጀር ወይ ደግሞ ለሌላ ለጥበቃው ኃላፊ ባንኩ የተዘረፈ መሆኑን ሪፖርት ያደርጋል፣ ይደውላል፣ ካፕቸር ያደርጋል፣ ድምጽም ይወስዳል። በሁለቱም ፓተንት አለ።
እስቲ ከመስኖ ልማት ጋር በተያያዘ የሰራውን ህጻናትን በተመለከተ ግብርናውን በተመለከተ ሌሎችም የሰራቸው ስራዎች አሉና እስቲ አጠራጥር አርገ ስለነዚህ ጉዳዮች ንገረኝ።
አንደኛው ሞባይል ቤዝድ ኢሪጌሽን ሲስተም ነው የሚለው። በተለምዶ ኢሪጌሽን የሚጠቀሙት ዝናብ ባለበት ሰዓት ደሞ ወይ ደሞ ውሃ መጥቶ በሚሄድበት ሰዓት ላይ ነው፣ ከወንዝ አካባቢ ነው የሚጠቀሙት። እኔ ደሞ ምንድነው ያሰብኩት ከጉድጓድ እንኳን ውሃ ቢያወጡ ያ የሚወጣውን ውሃ ሪሞትሊ አክሰስ እንዲያደርጉ የራሱ የሆነ ፓወር ፓምፕ አለው፣ ከግራውንድ ያወጣል ውሃውን፣ ከዛ ለስፕሬ እንዳይረግ ያደርገዋል። ያን የሚያደርገው ምንዳርጎ ነው አፈሩ ሲደርቅ ሶይሉ ደርቋል ብሎ ለገበሬው ሪፖርት ያደርጋል። ገበሬው ባለበት ቦታ ላይ ሆኖ ማሳውን ማጠጣት እንዲችል ነው የሚያደርገው። የሚፈልገውን አክል ያጠጣል፣ ኬሚካል መርጨት ይችላል፣ ውሃውን በደንብ መጠቀም ይችላል። ሲበቃው ራሱ አውቶማቲካሊ ይዘጋዋል ማለት ነው። የቤቢ ሞኒተሪንግ ሲስተም ደግሞ ህጻናቶችን ቤት ውስጥ ሰናቸው በመንሄድ ሰዓት ስፔሻሊ ለሰራተኛም ሆነ ለማናቆም ሰው ሆነ ሰተናቸው በመንሄድበት ሰዓት እጃቸው ላይ የሚታሰር ነገር ነው። ከቤት እንዳይርቁ ከዲስታንሳቸው ከወጣ አውቶማቲካሊ ለወላጆቹ ሪፖርት ማድረግ የሚችል ሲስተም በኢትዮ ኢኖቬሽን ሴንተር ውስጥ በመሆን የሰራናቸው ነው። በርካታ ስራዎቹን ከቴክኖሎጂ ጋርና ከሴኩሪቲ ጋር የተያያዘ ነው። ሰራቸው ፕሮጀክቶች ስፔሻሊ ገንዘብን ማምጣትን ብቻ ሳይሆን ፕሮቴክሽን እንዲያደርግ አገር እንዲጠቅም አቀማችንን ኢትዮ ኢኖቬሽን ሴንተር ለኢትዮጵያ ሪፕሬዘንታቲቭ አድርጎ በዓለም አቀፍ ደረጃ የፈጠራ ስራዎችን ውድድር ቢኖር ለመወዳደር እንዲያበቃ ነው።
እነዚያውን የሰራቸው የፈጠራ ስራዎች ምን ያህል ገበያ ላይ ይገኛሉ? ምን ያህል አርሶ አደሮቹ ሌሎችን ሰዎች ሊጠቀሙት ይችላሉ?
በአጋጣሚ ፕሮጀክቶቹን እንዳለ ሰርቼ ከጨረስኩኝ በኋላ ነው ከዚህ ሀገር አሜሪካን ሀገር በስኮላርሺፕ ሆኖ ወደ ሀገሩን ለቅቄ ወጣሁትና ከዛ ሀገር ሆኜ ደግሞ ይሄን ስራዎችን ሳይሆን የተለያዩ ስራዎች ላይ ነበርኩኝ። አቁሜው ነበር የሄድኩት። ለዛ አላማዬን ለማሳካት ስል ወይ ደግሞ አሁን እነዚህ አክሰሰብል እንዲሆኑና ህብረተሰቡ እንዲጠቀሙ ሲል ነው ኢትዮ ኢኖቬሽንን የመሰረትኩት። እንደዚህ መስርቼ ትሬን አድርጌበት የሚፈልገው አካል ከዚህ እየወሰደ ኮንሰፕቱንም አይዲያውንም ኦፕሊ ፍሪ በሆነ መንገድ ወስዶ ፕራክቲካሊ እንዲሰራ ለማድረግ ነው። ህዝቡን ለመጥቀም ስል ለተመልሼ የመጣሁትና ይሄን ሲስተም ዲስትሪቢዩት ላድርግ ያሰብኩት አሁን በቅርብ ነው።
ወጣቶች የስራ እድልን በተመለከተ ብዙ እንቅፋቶች እንደሚያጋጥማቸው ይገልጻሉና አንተ ደግሞ ይሄን ሁሉ አልፈ የፈጠራ ስራዎችንም እየሰራ ያለ ወጣት ነህና ምንድነው የምትላቸው?
ሁሌ ማስበውና ምናገረው ለወጣቶች ወጣት መስራት ይችላል፣ ወጣት ከፍለፊቱ እንቅፋት መጥቶኛል ብሎ ወደ ኋላ መመለስ የለበትም። ልቁንስ እንቅፋቱን አንደርድሮል ሊያሮጣው እንደመተው አርጎ ማሰብ መቻል አለበት። ወጣት ኦፖርቹኒቲን ያጣው ኦፖርቹኒቲውን ደግሞ መክፈት የሚችለው ራሱ ወጣቱ ነው። ወጣት ተስፋ መቁረጥ የለበትም። መስራት የሚችላቸውን ነገሮች እያንዳንዱ መስራት እንደሚችል ማሳየት አለበት። ፈተናዎች በመጡ ቁጥር እንደ ሰክሰስ ማየት አለበት። የወደፊቱን አርቆ የሚያይ አይን ነው ሊኖራቸው የሚገባው። ሁሌ የቅርባቸውን እያዩ መውደቅ የለባቸው። ሁሌ ስራ አጣውኝ ስራ አጥነኝ ምናምን ማለት የለባቸው። መማር በፕሮፌሽናል ተምሮ ፕሮፌሽናል ስራ ብቻ ማግኘት አይደለም። ስራ በተለያየ መንገድ ስራ መፍጠር ይችላሉ። አይምሯችን ለሁሉ ነገር ፖዚቲቭ ማይንድ ካለ ፖዚቲቭ አክሰስ አለ። ፖዚቲቭ ማይንድ አለኝ ብሎ ብቻ መሮጥ ኔጌቲቭን ሰዎችን መተው የለብንም። በፕሪንሲፕል ኔጌቲቭ ያለበት ፖዚቲቭ አለበት። ፖዚቲቭ እና ኔጌቲቭ አብሮ ሲሆኑ ነው አንድ ነገር ፋንክሽን የሚያደርገው የሚሰራው። ለዛ ኔጌቲቭ ሲመጣ እንደ ፖዚቲቭ ይያዩ ከተጓዙ የሚፈልጉበት ደረጃ ሊደርሱ ይችላሉ ብዬ ነው ማስበው።
የበርካታ ፈጠራዎች ባለቤት ወጣት እስራኤል ቢለማ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዛችሁ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች በዚሁ ተጠናቀዋል። መሰናዶውን ያቀናበረችልን ብርሃን ኃይሉ ናት። ዋና አዘጋጅ ደግሞ ጽዮን ግርማ። በመላ ባልደረቦቻችን ስም አመስግኜ የምሰናበታችሁ አብታሙ ዝዩም ነኝ። በሰላም ደሩ።